Gambino VOA.
ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መሰናዶ ጀመረ መሰናዶን በመምራት ኤደን ገረመው በቅንብሩ ደግሞ ብርሃን ኃይሉ አብረናችሁ የምናመሽውናል ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ይበጃሉ ያልናቸው መራርጠን ይዘንላችኋል አብራችሁን ተመሹ ዘንድ ባክብሮት እንጋብዛለን ለምሽቱ የመጀመሪያ ያደረግነው ወጣት ዮሐንስ አይቸው ነው። በቱሪዝም ዘርፍ ውስጥ ይተዳደር የነበረው ወጣት ዮሐንስ አይቸው በኮቪድ ምክንያት ገበያ እየቀነሰ ስለጣና ስራ ሲጠፋ አንድ አመት ሙሉ ስራ አጥቶ ነው እንደተቸገረ ይናገራል። ይሁንና ኮቪድ የጽሞና ጊዜ እንደሰጠውና ከዚህ ቀደም በመከራው የሚለውን የንግድ ሐሳብ መሬት ላይ እንዲያወርድ እንደረዳውም ይናገራል። አሁን ላይ በዚህ ስራው ስኬታማ ሆኗል። ሴሎ ክራፍት ጠላ ባውንሳት ለብዙ ጠላ መጥመቅ ለሚችሉ እናቶች የስራ እድል መፍጠር ይቻለ ሲሆን ባህላዊውና እናቶቻችን በቤት ውስጥ የሚጠብቁትን የቤት ውስጥ ቢራ ወይም ጠላ ከጓዳ አውጥቶ በክብር በሆቴሎች እንዲቀርብ ማድረግ አስችሏል። ከዮሐንስ አይቸው ጋር ቆይታ አድርጌ ነበር። ከዚህ በተጨማሪም ደግሞ በሴሎ ጠላ ቤት ውስጥ ጠላ ጣማቂ የሆኑትንም ወይዘሮ ፋሲካንም አነጋግሬ ነበር። ቆይታችን አቶ ዮሐንስ ስለ ሴሎ ጠላ አጀማመር ከሚያብራሩበት ይጀምራል።
ኮሮና በሽታ ሲመጣ ብዙ ነገሮች በቱሪዝም ላይ ያለው ቱሪስቶችን ወደዚህ እንዳይመጡ መንገድ ሲዘጋ ምናምን ሁሉ ነገር እየተቋረጠ እየተቋረጠ ሲመጣ ለአንድ አመት ያክል ብቻ ነበረ። ግን የዚህ የጠላ ሀሳብ ደግሞ ከድሮ ጀምሮ በጣም ውስጥ የነበረ ስለሆነ አንዳንዴ ኮሮናን ባለለት ሆነ ላለ እንደሚታወቀው ጠላ ከጥንት ጀምሮ የነበረና ማንኛውም ህብረተሰብ የሚያውቀው በአንዳንድ አካባቢዎች ቢሆን በየቀኑ በየመኖሪያ ቤት ውስጥ የማይጠፋ ነው። ግን ያንን ነገር ግን ከነበረው አሰራር ለውጥ እና ደግሞ ለጠላ ያለውንም ቫሊዩ ጨምሬለት ነው። የተፈጥሮ ነው ኬሚካል ነው የማይጨመርበት በእጅ የሚሰራ በንጹህ እህሎች ተመርጦ በሚሰሩ እህሎች የሚሰራ ወደ ገበያ መግባት እንዳለበት እና ተቀባይነት እንዲያገኝ ለማድረግ ዋናው አላማ በተወሰነ መልኩ ተቀባይነት እያገኘ ነው። አሁን ፈላጊም እየጨመረ ነው። ቆንጆ እየሆነ ነው።
ጠላውን ይዛችሁ ይህንን ነገር በሆቴል ቤት ደረጃ እናቀርብ ስትሉ መጀመሪያ የነበረው አስተያየት ምን ይመስላል?
ጀምሮ ነው አሁን አንድ አመት ሆኗል። ግን ወደዚህ ወደ ሆቴል ውስጥ ማስገባው የተለያዩ አስተያየቶች ሰጡ ነበረ። ቅርብ ጓደኞችም ከቅርብ ቤተሰብም እንዴት ጠላ ተሰርቶ ይገኛል ገንዘብ እና ጊዜና ሰዓት ምን መግደል ነው የተለያዩ አስተያየቶች ነበሩ። ግን እኔ በውስጥ ያመነው ነገር ስለነበረ ክፍተቱን ደግሞ ታይቶኛ። ምክንያቱም እናቴ ጠላ ስለምወድ እና ጠላ ለማግኘት ስፈልግ ወይ በዓላቶች መጠበቅ አለበት ወይም ደግሞ አንዳንድ ቦታ ሲኬድ ደግሞ ትንሽ ጥራቱም ደህናውም ማለት ያሉ ቤቶች ሲሆኑ እና ለመጠቀምነት ያስቸግር ነበረ። ግን ይህን ነገር የመጣውም ደግሞ አንደኛ ሁላችንም ያለንን ለባህላችን ለራሳችን ያለን አመለካከት ከፍ ማድረግ እንዳለብን ስላወቁ እሱን አሰብኩኝና አንድ ወደ ቦሌ አካባቢ አንድ በመከራየት ጀመሩ። ግን እንደተባለው ሳይሆን ያው አሁንም ድረስ ጥሩ ተቀባይነት አግኝቶ ሰውም እየወደደው ያው እስካሁን ድረስ አንድ አመት አልፏል።
በጣም ደግሞ ለየት ባለመልኩ በማህበራዊ ሚዲያ ላይም የጠላቂ ጣውን የሚጋገሩትን ሴቶችና እናቶች እያስተዋወቃችሁ በስራ ላይ የሚሳተፉትን ገበሬዎችም እያሳያችሁ ነው የምታስተዋውቁትና እስቲ ጥቂት ስለነዚህ እናቶች እንገሩኝ።
መጀመሪያ በአንድ ሰው ነበር የተጀመረ ሰው አንድ ተማሪና አንድ ወጣት አድርገን ነበር ፍላጎታችንን የነበረውም በዛ ያሉ ሴቶች በተለይ በቤት ውስጥ የሚሆኑ ወይ ሲንግል እናቶች ሲሆኑ ለብቻቸው ልጆች የሚያሳድጉ እናቶች ይህን የከፈቱላቸው አንደኛ ሙያው በእጃቸው ነው። በቀላሉ ሊያግዙን ይችላሉ። በቀላሉ አብረው ሊሰሩ ይችላሉ። በዛ ደግሞ እጃቸው ላይ ባለው ሙያ እኛንም ተጠቅመው እነሱም ተጠቅመው እንደገና ደግሞ ጠላንም ወደ ከፍ ወዳለ ደረጃ ለማሳደግ ህብረተሰቡ በፊት ከነበረው አመለካከት ወጥቶ ከፍ ወዳለ ፌስቡኮችንም እንደዛ በዛ መጠን ነው የተጠቀምኩት። በጣም ብዙ ሴቶች አሉ አሁን የሚጋዙ ብቅል የሚያበቅሉ የጣሻሮ የሚቆሉ ወይም እዚህ እንጨት ምናምን ውሃ የሚያመጡ ብዙ አይነት ሰዎች አሉ። እሱን መጠቅለያላችን ይሄ ነገር ከተጠቀምንበት እኛም ልንለወጥ እንችላለን የሚል ተሳሰብ እንዲይዙ ነው። ምክንያቱም ሁል ጊዜ በእጃቸው ያለ ወርቅ አለ፣ ግን ያንን ነገር ወጥቶ ገንዘብ የሚሆን አልመሰላቸውም። እንደገና ደግሞ እነስራ ምግብ እንኳን ከእጅ ወደ አፍ ነው እንጂ ወደ ተሻለ ህይወት አይወስዳቸው። እነሱም ተጠቃሚነታቸው ይጨምራል ማለት ነው።
የጠላዎቻችሁ ስሞች እንደምትጠቀሙት ግብአቶች የተለያዩ ናቸው? ድናቸው ጥቂት ይበሉኝ።
አሁን 9 አይነት የጠላ አይነት አለ። እያንዳንዱ የተለያየ ዋጋ አላቸው። በአብዛኛው ተመሳሳይ የሆኑ ዋጋ አላቸው። ለምሳሌ በስንዴ የሚሰራው መብረቅ ብለነዋል፣ ትንሽ ጠንከር ያለ ስለሆነ። በዳጉሳ የሚሰራው ደግሞ መስተፋቅር ብለነዋል። በበቆሎ የሚሰራ ፈንድሻ ይባላል። እና ደግሞ እነዚህ እህሎች ተቀላቅለው የጤፉም በቆሎም ስንዴም ገብሱም አንድ ላይ ደግሞ የሚሆንበት ደግሞ አንድነት ብለነዋል። የገብሱም ደግሞ ሶምሶማ ብለን እንጠራዋለን። የዘንጋዳ ደግሞ እሸቴ ብለን አውጥተንለታል። አለማየሁ እሸቴ የዘፈነ ዘፈን ነበረ ዘንጋዳ እያለ እና እሱንም ለማስታወስ የሰየነው ስም ነው እሸቴ ብለነዋል። ሌላ ደግሞ በማር የሚሰራ አለ። የጤፍ ደግሞ አለ። የጤፍ ደግሞ ገነት ብለነዋል። ከሁሉም ዋጋውን ወደድ የሚለው የጤፍ ነው። 65 ብር ነው እሱ በኩባያ። ወደፊት ደግሞ የምንጨምራቸው ጠላዎች ይኖራሉ።
ሌላው ደግሞ ዜሮ ዌስት ወይም ደግሞ ከብክነት የጸዳ የንግድ አሰራር እንደምትከተሉ አይቻለው በማህበራዊ ድረገጻችሁ ላይ ስታስተዋውቁና፣ ዜሮ ዌስት የሚባለው ወይም ከብክነት የጸዳው ማለት ምን ማለት ነው?
ዜሮ ዌስት ማለት እንዳለ የምንከተሏቸው እህሎች ለምሳሌ አተላው ከጠላው ከወጣበት በኋላ አተላውን አንጥለው እዚሁ በአዲስ አበባ ከተማ ውስጥ ያሉ አርብቶ አደሮች አሉ እና ለእነሱ ነው ዴይሊ የምንሰጠው በነጻ ነው።
ወይዘሮ ፋሲካ አሰሙ የሁለት ልጆች እናት ሲሆኑ በሴሎ ክራፍት ጠላ ውስጥ የጠማቂዎች አስተባባሪ ናቸው። በዚህ ስራ ላይ ስላገኙት ጥቅም እንዲህ ይገልጻሉ።
ጠላ መስራት የጀመርኩት እኔ ከአስር አመት በላይ ሁሌም ጠላዬ አሪፍ ነው። ጠላ መተዳደሪያ የገቢ ምንጭ ጠላ ነው። በጠላ ነው የምኖረው። ውጭ የምናፈልገውም ያለባቱ ማፈልጋቸው በነሱ ጠላ ነው የገቢ ምንጭ። ወደ ሴሎ ጠላ እንዴት ልመጣ ቻልኩ መሰለሽ? ጆን ነው እንድገባ ያደረጉ። ሴሎ በጣም ጥሩ ነው። በጣም የብዙ ሴቶች የስራ እንትን ተከፍቷል። ለእኔም ለራሴ ለስምንት አመት አጋር የነበርኩ በሴሎ ምክር ያተዋወቁን ከነጆን ጋር ታከም ቋንቁ እየሄድኩ ነው። እግዚአብሔር ይመስገን። በስሬ ስንት ሴቶች አሉ መሰረት የሚተዳደሩ በሴሎ ጠላ የሚሰሩ 5 ሴቶች አሉ።
ወይዘሮ ፋሲካ ወደፊት የራሴን ጠላ ቤት በትልቁ የመክፈት ህልም እንዲኖረኝ አድርጓል ይላሉ። ሴሎ ክራፍት ጠላ ስናጠቃልል ታዲያ አቶ ዮሐንስን አንድ የመጨረሻ ጥያቄ አነሳውላቸው። ወደፊት እቅዳችሁ ምንድን ነው የሚል
አሁን በቀጣይ ብዙ ፈላጊዎችን እያገኘን ስላለና ምርትንም ጨምረን ለማውጣት ስለፈለግን አሁን እንደ ቬንደሮች የተመረቱ በከተማ ውስጥ ያሉ እሱ ለማከፋፈል ጀምረናል። አሁን ቬንደሮች የምንሰጣቸውን ጠላ ፓስቸራይዝ ለማድረግ እየሞከርን ነው። በጣም ብዙ ከቆየ የአራት ቀን የአምስት ቀን ነው ሎ የመቆንጠት ባህሪ አለ። ግን አሁን እስከ 10 ቀን ድረስ እንዲቆይ እያደረግን ነው። እሱም በሂደት እያስተካከል ነው እንሄዳለን። እውቀትና ከኛም ደጋፊ ይፈልጋል። ሌላ ምንድነው ለማለት የምፈልገው ጠላ ያው እኔም ቤት ባይሆን ብዙ ጠላቤቶች ስላሉ እንዲጠቀም አንደኛ ለሀገሪቷም ኢኮኖሚ በጣም ይጠቅመናል።
በጣም ነው መሰግነው ስለነበረን ቆይታ አቶ ዮሐንስ ግርስትልኝ።
እኔ ማመሰግናለሁ።
¿Qué? ጋር ስለሆናችሁ እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የእሁድ ምሽት ዘናዶ ነው። ተከታዩ ዘገባ ደግሞ ከትምህርት ጋር የተያያዘ ነው። በርካታ ወጣቶች ለተሻለ የስራ እድል፣ የገቢ ምንጭና ስራው ለሚያስገኘው ክብር ሲሉ በተለያዩ ዓለም አቀፍ ተቋማት ውስጥ ተቀጥረው መስራትን ይመርጣሉ። ሆኖም የተባበሩት መንግስታት ድርጅትን ጨምሮ በተለያዩ ዓለም አቀፍ ተቋማት ውስጥ ወጣቶች ያላቸው ተሰሚነትና የውሳኔ ፈጪነት ቦታ እንብዛም ነው። በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ ከሰሞኑ የወጣው ግለ ታሪክ መጽሐፍም ይህንና ዓለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት፣ ከወረርሽኝ እስከ ምጣኔ ሀብት የትውልዱን ችግሮች ለመፍታት የሚሄዱባቸውን መንገዶች ይዳስሳል። ስመኝሽ የቆየ በእነዚህ ሀሳቦች ዙሪያ ከመጽሐፉ ደራሲ አቶ መንገሻ ከበደ ተሰማና በዓለም አቀፍ ተቋማት ውስጥ ለመስራት ከሚመኙ ወጣቶች ጋር ቆይታ አድርጋለች። ቀጥሎ ይሰማል።
ማህሌት እንዳልኩ ስለተባበሩት መንግስታትና ሌሎች ዓለም አቀፍ ተቋማት የማወቅ እድሉ የገጠማት ገና ልጅ እያለች ነው። በርካታ የቤተሰቦቿ አባላት በተለያዩ ዓለም አቀፍ ተቋማት በመስራታቸው እሷም ትምህርቷን ስትጨርስ ተቋማቱን እንደምትቀላቀል እርግጠኛ ሆና አደገች። ተሳካላትም።
ኢንፎርሜሽኑ የኖረኝ አይ ቲንክ በቤተሰቦች መስለኛል። ዩኤንም የተለያዩ ዩኤን ኤጀንሲ ላይ የሚሰሩ ቤተሰቦች ስለነበሩኝ በእነሱ አስቤው ሊሆን ይችላል ልጅ ያለው ሳላውቀው። ከዛ ግን የመጀመሪያውን ኢንተርናሽናል ስራ ስሰራ ከኢንተርናሽናል ሬስኪ ኮሚቴ ጋር ነበር የሰራሁት ሬፊጂ ካምፕ ላይ። ስለዚህ አይ ቲንክ ካሪየሬን ለማሳደግ ሳስብ ከኢንተርናሽናል ኦርጋናይዜሽን ወደ ዩኤን ኤጀንሲ ሚሄድ ስለነበር ይመስለኛል በሱ ነው እንግዲህ ወደ ዩኤንኤችሲአር መስራት የደረስኩት።
ማህሌት በአሁኑ ወቅት በእንግሊዝ ሀገር ለንደን ውስጥ በሚገኘው ኤሴክስ ዩኒቨርሲቲ በሰብአዊ መብቶችና የባህል ብዝሃነት የዶክትሬት ዲግሪዋን ለመያዝ እየተማረች ቢሆንም ሁለት ዓመት ወደ ሰራችበት የተባበሩት መንግስታት ድርጅት የስደተኛ መርጃ ተቋም ወይም ዩኤንኤችሲአር ተመልሳ ማገልገል ትፈልጋለች። ሆኖም በተቋሙ የሚታዩ የአሰራር ችግሮችን ለመቅረፍ ተሰሚነት ይኖራት ወይም አይኖራት እርግጠኛ አይደለችም።
ኦነስቶኝ እንግዲህ መናገር ካለብኝ እንደወጣት አይ ቲንክ ዩኤን መስራት ስንፈልግ አንደኛ ካሪየራችን ዲቨሎፕ ከማድረግ እና ፋይናንሻል ስታቢሊቲውንም የምናይ ይመስለኛል። እኔም ላይክ ለምሳሌ ከዚህ በኋላ ትምህርቴን ስጨርስ ወደ ዩኤን ብሄድ የማገኘውን ቤነፊት የማስበው ይመስለኛል። ግን ከዛ ባለፈ ደግሞ አንዳንዴ ማየት አለብን ላይክ ቤዚክ ኒዶች የማይሟሉባቸው በጣም ብዙ ሬፊጂ ካምፖች ናቸው ያሉት። ላይክ ውሃ የሌለበት ሸልተር አኮሞዴሽኑ ለአንድ ፋሚሊ ሳይዝ በጣም ፕሮፖርሽኔት ያልሆነበት ምናምን ሬፊጂ ካምፕ ነው ያለው እና እነዚህ አይነት ነገሮች ላይ አይ ዶንት ኖ ላይክ ወጣቱ ኢንፍሉዌንስ ማድረግ ይችላል አም ኖት ሹር። ግን አትሊስት ላይክ ፖሊሲ ላይ ያሉ ሰዎች ለምሳሌ ላይክ ሂውማን ራይትስ የሚማሩ ሰዎች ኢንፍሉዌንስ ማድረግ ቢችሉ ብዬ ነው የማስበው።
ሜላት ወርቅ ጥበቡም በአዲስ አበባ ዩኒቨርሲቲ ሜዲካል ላቦራቶሪ ሳይንስ የትምህርት ክፍል መምህር ስትሆን ጎን ለጎን በሞቃታማ የአየር ንብረት ውስጥ የሚከሰቱ ተላላፊ በሽታዎች ዙሪያ የዶክትሬት ትምህርቷን ትከታተላለች። ሜላትም የወደፊት ዓላማዋ በዓለም አቀፉ የጤና ድርጅት ውስጥ መስራት ነው።
WHO ልክ እንደኔ ኤጁኬሽን ሴክተር እና ሄልዝ ሴክተሩ ላይ ሳይመልታኒስሊ ኢምፓክት እያደረገ ያለ ኦርጋናይዜሽን ነው እና ኤጁኬሽን ሴክተር ላይም ሄልዝ ሴክተር ላይ እየሰራው ያለው ሰው ነኝ እና
ከስምንት አስርት ዓመታት እድሜ በላይ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ወጣቶችም የዚህ አካል መሆን ይመኛሉ። ሆኖም ተቋማቱ የሚከተሏቸውና የተቋማቱን ያክል እድሜ ያስቆጠሩት ህግጋትና ፖሊሲዎች አሁን ዓለምን ለገጠማት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶችን ያስተናግዳሉ። ከሰላሳ ዓመታት በላይ በተባበሩት መንግስታት የስደተኛ መርጃ ድርጅት ወይም ዩኤንኤችሲአር ያገለገሉት አቶ መንገሻ ከበደ ተሰማ ከሰሞኑ በግጭቶችና ተቃርኖች ውስጥ ስኬታማ ጉዞ በሚል ርዕስ እነዚህን ሐሳቦች ከግል ታሪካቸውና በድርጅቱ ካሳለፉት ውጣ ውረድ ጋር አጣምረው መጽሐፍ አሳትመዋል። አቶ መንገሻን የመንግስታቱ ድርጅት ጠንካራና ደካማ ጎኖች ምንድናቸው ስል ጠይቄያቸዋለሁ።
በአንድ በኩል እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልእኮውን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብቴ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርቂ እኔም የኮራሁበት ደስ የሚለኝ ብዙ ብዙ ኦፐሬሽን ክስቱ ተሳትፍ ያለው የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብተው እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውዝ ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነኝን ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ ከፋ እያልኩኝ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላ ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ።
በዚህ ድርጅት ውስጥ በሰሩባቸው አመታት ከመንግስታት ከድርጅቱ የገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በእንደዚህ በተባበሩት መንግስታት ተቋም ውስጥ መስራት
እንደው ባጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን እንነጋገረው ከተባለ ማየውን እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኑክሌር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አጽድቀውላቸዋል እና አንፎርችነትሊ ዲሞክራቲክ እንዳይሆን ይህንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟላ እንትን ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ብለን የተሟገጥንበት ወይም የገፋንበት ሁኔታ ጤና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው።
አቶ መንገሻ 30 አመታት በሰሩበት የስደተኛ መርጃ ተቋም ለሁለት አመት ለማገልገል እድል ያገኘችው ማህሌት በቆየችበት ጊዜ በተቋሙ የታዘበችውን እንዴት ገልጻለች?
ለምሳሌ ኢትዮጵያን ኮንቴክስት ብነግርሽ ፕራይመሪ ኤዱኬሽኑ የጋቨርንመንቱ ኤጀንሲ ፕሮቫይድ ያደርጋል ከአንደኛ እስከ ስምንተኛ ክፍል። ከዛ በኋላ ሃይ ስኩል ላይ ያለውን ደግሞ ከተማው ላይ ባለ ሃይ ስኩል ትምህርት ቤቶች ይማራሉ። ዩኒቨርሲቲ የተለያዩ ድርጅቶች አሉ ስኮላርሽፕ ሰጥቷቸው የሚያስተምሯቸው። ግን የተጊያ እነዚህ ልጆች ተመርቀው ሲመለሱ ተመልሰው ሬፊጂ ካምፕ ውስጥ ነው የሚገቡት እና እኔ አሁን ጊዜ ላይ ኮስችን አደርገዋለሁ ማለት አቅሙ ኖሮኝ ወይ አይዲያው ኖሮኝ ባደርግ እነዚህ ሰዎች ስፔሻሊ የተመረቁ ሰዎች የተመረቁ ስደተኞች የሚሰሩበትን ድርጅቶች ቢኖሩ ብዬ አንድ በጣም ማነሳው የምፈልገው ነገር እሱ ነው።
ይህ ብቻ አይደለም። የድንበር ተሻጋሪ ወረርሽኞች፣ ሽብርተኝነት፣ የአየር ንብረት ለውጥ የሚያስከትሏቸው አደጋዎች መስፋፋትና ሌሎች በርካታ አዳዲስና ነባር ችግሮችን ለመቅረፍ ዓለም አቀፍ ተቋማት ከትውልዱ ጋር መራመድ አልቻሉም ይላሉ አቶ መንገሻ።
ለእነኚህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። የግዴታ ዩኤን አሁን ቢሆን በዛ አካባቢ መሻሻል የግዴታ ያስፈልገዋል።
መጽሐፉን ለምን እንደጻፉት ሲያነሱ ለወጣቱ ትውልድ ይጠቅማል ብለዋል እና ምንድነው ወጣቱ ትውልድ ከርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድነው?
መጽሐፍ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲነበር እንግዲህ ብሎ አንዳንድ ነገሮችን ያንጸባል። አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን የነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው? ኋላ እንዴት ነበረ? አሁን ሁኔታው እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም እስማማለሁ። ግን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀት የሚችሉበት ሌላውን ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ትኩረት ማድረግ አለበት።
ሜላትም በአቶ መንገሽ ሀሳብ ትስማማለች። ተቋማቱ ወቅታዊ የዓለም ችግሮችን መፍታት እንዲችሉ ለወጣቶች ድምጽ መስጠት፣ በውሳኔ መድረኮች ላይም ተሳታፊ እንዲሆኑ ማድረግ አለበት ትላለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ምርጫችሁ ስላደረጋችሁና አብራችሁን ስለሆናችሁ ከልብ እናመሰግናለን። እግረ መንገድ የሳይክል እንቅስቃሴ ከአመት በፊት በፍሬም በቀለ አማካኝነት የተጀመረ ሲሆን በዛ ያሉ ወጣቶች እሁድ የሚገናኙበት እንቅስቃሴና መድረክ መሆን ይችላል። እንቅስቃሴው ታዲያ ከመገናኛነት ባለፈም የእግረኛና የሳይክል መንገዶች በከተሞች እንዲስፋፉም እየጣረ ይገኛል። ከመስራቹ ከፍሬም በቀለና ከቡድኑ አባላት መካከል አንዱ ሆኖ ሲፈን ሙሉቀን ጋር ቆይታ አድርጌ ያስተናግደው ዘገባ ቀጥሎ ይቀርባል። ውጣቱን ብዙዎች ከሳምንቱ ድካም መወጣጫ እንዲሆናቸው በመኝታ ያሳልፋሉ። ሌሎች ብዙዎች ደግሞ ወደ እምነት ተቋማት የሚሄዱ ሲሆን ወጣቶችም ሰፈር ውስጥ የእግር ኳስ ጨዋታና የተለያዩ የአካል ብቃት እንቅስቃሴዎችን ማድረጋቸው የተለመደ ነገር ነው። የስነ ልቦና ባለሙያው ኤፍሬም በቀለም እሁድ ሳይክሉን ይዞ የመውጣት ልምድ እንዳዳበረ ይናገራል።
ሌላ ሳይክል እንዳለኝ ከዛ ቆንኩኝ ራይት አዲስ አበባ መጣሁኝ። ስራ ጀመረ ቢዚ ሆነ የተለያዩ ከተሞች ስንሄድ ሳይክል እየቀነሰ ነው የመጣው። ባይ ዘ ወይ እኔ በኔ ኦብዘርቬሽን የተለያዩ ቦታዎች ላይ ሳይክል እንቅስቃሴ የነበረባቸው ቦታዎች ቀንሷል። ሞተራይዝድ የሆነ ትራንስፖርት እነ መኪና ሲመጡ እነ ባጃጅ ሲመጡ ብዙ ሳይክል እንቅስቃሴ ቀንሷል፣ ለረጅም ጊዜ ማለት ነው። ግን 2019 ይመስለኛል 2019 ባልቲሞር አካባቢ እንደዚህ ሼርድ የሆነ ሼርድ ባይኪንግ ሼርድ ሌሎች ስኩተር እንደዚህ ሰርቪሶች አሉና ለመጀመሪያ ጊዜ ሲጠቀም ብሎ 2019 ጊዜ ሰመር ነበረ። በጣም ቀላል ነው። ካርዱን ትጠቀሚያለሽ፣ ከዛ የፈለገው ቦታ ትችላል፣ እዛው ጋር ተክለሹ ትሄጃለሽ፣ አስቀምጠሹ ከኢትዮጵያ ውጭ ባልቲሞር ላይ ሜሪላንድ አካባቢ። ከዛ በኋላ ግን ኮቪድ መጣ። ኮቪድ ሲመጣ ያው ብዙ እንቅስቃሴ ቀንሰዋል፣ ትራንስፖርት ላይ ሰው ነው የሚገባው። ያን ጊዜ ነው ከዛ ለምንድን ነው መኪና እንቅስቃሴ ቀንሰዋል፣ ከተማው ሞር ሴፍ ነው፣ ሳይክል ለማድረግም ሴፍ ነው እና ለምን እንደዛ ወጥቼ ሳይክል አልነዳም አልኩኝ። አንድ ሳይክል ነበረችኝ የገዛዋት ትንሽ ሳይክል። እሷ ትንሽ ትከብድ ነበረ፣ እሷ ሞከርኩኝ። ትንሽ ከብድ ነበር መጀመሪያ ስለሆነ ያው አየሩን ብዙ ነገሩን ብቻሽን ሳይክል ስታደርጊ። ግን ከዛ በኋላ የተሻለ ሳይክል አገኘሁኝ፣ ወጣሁኝ አንድ ቀን እሁድ ዕለት። ከዛ በኋላ በቀርከሃ የሚሰራ ልጅ አለ፣ ፈርኒቸር አልጋ ቀመጫ ብዙ ነገር የሚሰራ አለ ኡራይን አካባቢ እና ሲሄድ እሱን አገኘሁት። ከዛ ዊሃደ ቻት ቡና ጠጣን፣ አወራ ስለ ስራው ምናምን። ከዛ በኋላ ጥሩ ኢነርጂ ሰጠኝ እንድቀጥል። ከዛ አይቶት እግረ መንገድ ለምን አንለም፣ ለምን እግረ መንገዳችን እንደዚህ አይነት ቦታዎችን ስራ ፈጣሪዎችን ጀማሪዎች በተለይ መንገድ ላይ ስራ የሚሰሩ ሰዎችን ትልቅ ኢንስቲትዩሽን የላቸውም ግን ፕሮቫይድ ያደርጋሉ ሰርቪስ እና እነሱን ቪዚት እያደረግን ፕሮሞት እያደረግን ሴም ታይም ደግሞ ብዙ አብሮት የሚመጣ ብዙ ቤነፊት አለው፣ ጤና ብዙ ነገር ማለት ነው። እና እንደዛ አሰብኩኝ። ከዛ ሌላ ጓደኛዬ ጆይን አደረገች። ከዛ በደንብ ጀመር ነው ማለት ነው። እና እሁድ ለሁሉም ሰው ክፍት አደረግ ነው። ሞስ ከአንድ አመት በላይ ሆነ።
ኤፍሬም በአንድ አጋጣሚ የጀመረው የሳይክል እንቅስቃሴ እሁድ ሳይክላቸውን ይዘው የአካል ብቃት እንቅስቃሴ ማድረግ ከሚሹ ሌሎች ወጣቶች ጋር እንዲጣመር አድርጎታል።
አሁን ፌስቡክ ላይ አይ ቲንክ ወደ አንድ ሺህ ጠጋ ነው። ቴሌግራም ላይ ብዙ እንጠቀመው። ቴሌግራም አፕ የሚፈልግ እንደ ዋትሳፕ ሜሴጂንግ አፕ አለ። እዛ ላይ ወደ 160 አካባቢ ሜምበሮች አሉ። በየሳምንቱ ከ10 እስከ 20 የሚሆኑ ሰዎች ይመጣሉ። እስካሁን ድረስ እርግጠኛ አይደለሁኝ ማለት ቼክ፣ ግን ኤቭሪ ዊክ እያደረግን ነው። ኦልሞስት ከ40 በላይ ሳምንት ያደረግን ይመስለኛል። ከሁለት በዓሎች ውጭ ሁሌ እሁድ እናደርጋለን። ሌሎች ሳይክሊስት ግሩፖችንም እየተቀላቀልን ነው። ሳይክል የገዙ ሰዎች አሉ። ይህን አይነት ጆይን ያደረጉ ሰዎች አሉ። ሳይክል የሌላቸው ሰዎች ደግሞ የምታውቂው ከሆነ አዲስ አበባ ላይ የተጀመረ አዲስ አበባ ሳይክል ስቴዲየም አካባቢ፣ አዲስ አበባ የድሮ ስቴዲየም አካባቢ የመጀመሪያ ሳይክል መለማመጃ ቦታ አለ። ትልቁ የመለማመጃ ቦታ እዛ ቦታ ላይ ሳይክል የሚሰሩ ሰዎች እናገዛለን። ከነሱ ላይ እንከራያለን፣ እነሱ ጋር እናሰራለን። ሳይክል የሌላቸው አባላት ስመጡ ደግሞ እዛ ይከራያሉ። እኛ ሄልሜቶች እንሰጣለን። ያው ሄልሜት ማድረግ ግዴታ ነው። እኛ ሳይክል ላይ ሲመጡ ሴፍቲ ማየት ስላለብን ሁሌ ሩት እናወጣለን። የት እንደምንሄድ ሩቶች እናወጣለን። ፈርስት ኤድ ቦክሶች እንይዛለን። ሁለት ሶስት መሪዎች ይኖራሉ የተለያየ ቦታ ላይ እና ሳይክል እያደረግን እነሱን ይይዛሉ። እንዲሁም ደግሞ ፕላን እናደርጋለን የት እንሄድ፣ ዛሬ ማን የምናየው። ለምሳሌ ካቲት ሆስፒታል የሄድንበት አጋጣሚ ነበር የዛሬ 3 ሳምንት አካባቢ። ከጤና ጋር በተገናኘ የምንሰራቸው ስራዎች አሉ፣ እነሱን ጎብኝተናል። ስታርታፕ የጀመሩ ልጆች ላይ ያለበት ጊዜ አለ። እንዲሁም ደግሞ ህማማቶች ከፈቀቸው ከነሳቸው ጋር ከባድ የሚባል አፒል ነው። ወደ አዲሱ ገበያ አካባቢ እሳቸው ጋር የሚሄድንበት ጊዜ ነበር። የተለያዩ ቦታዎች እንሄዳለን። ኦፕን ነው ለማንኛውም ሰው።
ወጣት ሲፈን ሙሉነህ ይህንን ቡድን በቅርብ ጊዜ የተቀላቀለ ቢሆንም በጤናና በአካባቢ ጥበቃ ላይ ተጽዕኖ ማምጣት ይችላል ብሎ ያምናል።
ዋና ፐርፐስ ጆይን ያደረኳቸው የእነሱን ፐርፐስ በጣም ፊት ስላደረገሪ ነው። ከኔ ጋር ስራዬ ናርሲንግ ስለሆነ በራሴሙ ሌአውጣና እንደዚሁ ሴክሬን ይዤ ማለት ነው። ፐርፐሳቸውን ሲነግረኝ በጣም ደስ ያለኝ እና ከዛ ኤቭሪዴ ጆይን ባረኳቸው ቁጥር ሙልጌ ነገሮችን እየነገሩ ይመጡ። አንደኛው ነገር ይህን አጠቃላይ አዲስ አበባ ላይ ያለውን የትራንስፖርቴሽን እንደዚህ ጭንቁ እና ግሪን ትራንስፖርቴሽን ወይም ደግሞ በባይክ ሰዎች በደንብ እንዲዘዋወሩ ለማለት ፕሮሞት ማድረግ እንፈልጋለን ስላሉን በደስታ ጆይን አረኳቸው። ሌላኛው ነገር ደግሞ እንደሚታወቀው ያው የካርቦን ዳይኦክሳይድ ልቀመጠንን ከመቀነስ አንጻርም አካባቢያችንንም ንጹህና ጽዱ ከማድረግ አንጻርም ሞር ኢንጆይብል ስለሆነ ኮሚኒቲ ኢንጌጅመንትም ስላለው አብሮ በስራው ላይ ሞር ኢንጆይብል ሆነ አግኝቼዋለሁ እና በዛ ላይ ደግሞ ፈርስት ኤይደር እና ዩዲቪ ሰርሞኒ ያገለገልኳቸው ነው ለክፍለ መንገድ።
ኤፍሬም አዲስ አበባና ሌሎች የክልል ዋና ዋና ከተማ ላይ ያሉ ሰዎች በሳይክል መንቀሳቀስን እንደ አማራጭ ሊያዩት ይገባል ይላል።
መልካም ዜና። አይ ቲንክ አሁን ዩኤን ሀቢታት እና ሌሎች ኦርጋናይዜሽኖችም ወደ ኢትዮጵያ እየመጡ የአስር ዓመት እቅድ አላቸው። ከ2022 እስከ 2031 ወይም 32 አካባቢ ድረስ አዲስ አበባን እና ሌሎች ከተሞችን ምቹ ማድረግ ለእግረኞች ምቹ ሳይክል ለሚነዱ ስኩተር ለሚጠቀሙ ሌሎችን መንገዶች የሚጠቀሙ ነን ሞተራይዝድ ትራንስፖርቴሽን ይባላል። ብክለትን የሌለው ብዙ ቦታ የማይጠይቅ በተለይ ደግሞ ለፓርኪንግ ለተለያዩ ነገሮች ብዙ ኢነርጂ የማይጠይቅ ኢነርጂውን ለመፍጠር ደግሞ ሜካኒካል ነው ሳይክል። ለመንቀሳቀስ ኢነርጂ የምናመጣው ራሳችን ነው። ያው ሰው ራሱ ነው ሜካኒካል ኢነርጂ የሚያመጣው እና እሱ ደግሞ ራሱ ጤናን ፕሮሞት ያደርጋል። ጤናማ ሲቲ ወይም ሄልዝ ሲቲ ይዙታለ ግሪን ሲቲ ፕሮሞት ያደርጋል። ሶ እዚህ ላይ ኮንትሪቢዩት እያደረገ ነው። የቱ ጋር ሳይክል ቪዚቶች ይሰሩ? ሴፍቲ አንደኛው ሌላ ጥያቄ ሲሆን አዲስ አበባ ላይ ሳይክል መንዳት በእግር መሄድ የሴፍቲ ጥያቄዎችም አሉ እና የቱ ጋር ሳይክል መንገዶች ይሰሩ ጥሩ ነው? ከየት የት ድረሰቡ መሄድ ይችላል? እንዲሁም ሳንተሽን ከሆነ ባይክ ሼሪንግም እየመጣ ነው። ወደ መስቀል አደባባይ አካባቢ ሰዎች ሳይክል ሼር እንዲያደርጉና እንዲጠቀሙ ለአጭር ትራንስፖርት ያታውቂያለች ታክሲ እንይዛለን ወይም ታክሲ ለመያዝ በጣም ረጅም ሰልፍ እንሰለፋለን እና እዛ የምንሰለፈውን ሰልፍ የሚመች መንገድ ካለ ባይደ ሰው ሳይክል መምጣት ይችላል ይፈልጋሉ። እሱን ኦብዘርቭ አድርገናል። ስንጀምር አንድ ሁለት ነበርን፣ አሁን ግን ብዙ ሰዎች ይመጣሉ።
እግረ መንገድ የሳይክል ማህበረሰብ የሳይክልና የእግረኛ መንገዶች ምቹ ሆኖ እንዲዘጋጁ ለማድረግ ከተለያዩ ባለድርሻ አካላት ጋር እየሰራ መሆኑን ገልጾ በአዲስ አበባ ዙሪያ ያሉ ወጣቶች ታዲያ እሁድ እሁድ ስቴዲየም ዙሪያ ብቅ እንዲሉ ጋብዟል። የጋቢና ቪ የሁድ ምሽት መሰናዶ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቪ ያላችሁ አድርሱን። በነገው ምሽት ሱስን በተመለከተ ስለሚያመጣው ችግርና እንዴት ልንወጣው እንደምንችል ባለሙያ ይዘን በቀጥታ የስልክ መስመር ላይ እንገኛለን። በኢትዮጵያውያን ሰዓት አቆጣጠር ከ9 ሰዓት እስከ 9 ሰዓት ከ20 ባለው ደቂቃ ውስጥ እንደውልላችሁ ዘንድ በቪያም ሀሪክ ፌስቡክ ገጽ ላይ የስልክ መስመሮቻችሁን አስቀምጡልን። አለበለዚያም ደግሞ ጥያቄዎቻችሁን በጽሁፍ ልትልኩልን ትችላላችሁ። ስለነበረን ቆይታ እያመሰገንን እዚህ ላይ የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን